ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ ነሐሴ 14 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። በአፋር ክልል ሰሞኑን ዝናብ እየጣለ ቢሆንም በድርቅ የተጎዱ እንስሳት እየሞቱ መሆናቸውን የሚገልጹ ከብት አርቢዎች እርዳታ እንደሚያስፈልጋቸው እየተናገሩ ነው።
ትናንትና ቀን ነው የበላው። ከዛ በኋላ ምግብ አልበላም። ከብት ሳር አላገኝም።
አሁን ሳር ወዳለበት ቦታ እየሄዳችሁ ያላችሁት?
አሁን ከዛ ነው የሚሄደው። ወረዳ አይስዒታ።
ከዚህ ስንት ኪሎ ሜትር ይሆናል? ሩቅ ነው? ከዚህ
ሩቅ ነው? ሩቅ ነው።
እስኪ በሰዓት ንገረኝ።
ትናንትና ከሰዓት ነው ጀምሮ።
ትላንት ከሰዓት ነው የተነሳችሁት?
አዎ። ዛሬ ቀን 7 ሰዓት ተምራ ነው የገባው። ማታ ቦራ ነው።
በአፋር ክልል ከዘንድሮ ድርቅ ተጠቂዎች ለከብቶቻቸው ሳር ፍለጋ ከቦታ ቦታ እየተንቀሳቀሱ ያሉ ሰዎችን ነው የሰማችሁት። ዘገባ አለን በዚህ ላይ። ማላዊ ዋና ከተማ ሊሎንግዌ ውስጥ 232 ኢትዮጵያውያን በእስር ቤት ውስጥ ናቸው። ከመካከላቸው አንዱ ሞቷል።
6 ወርም የተፈረደበት አለ። እሱንም ጨርሶ እዛው ቁጭ ያለ አለ። 15 ቀን በላይ ነው እንግዲህ ይሄን ጋዜጣ ላይ ወጣ። እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም። መተኛው መተኛ አይባልም። አንድ ልጅ ሞተ። እንዳው ላስት ዊክ ውስጥ ሞተ።
የሊሎንግዌ ከተማ ነዋሪ ኢትዮጵያውያን የአንዷን ድምፅ ነው የሰማችሁት። ክቡራትና ክቡራን ዝርዝር ዘገባ ይዘናል። እስከ ምሽቱ 1 ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳዬ ታሰማናለች።
የቡሩንዲ ፕሬዚደንት ፒየር እንኩሩንዚዛ ቃለ መሐላ የሚፈጽሙበት ጊዜ 6 ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ ጊዜ ስራ ጊዜ ለመቀጠል የቃለ መሐላ ፈጽመዋል። ፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪካ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። ይሁንና ፕሬዚዳንት እንኩሩንዚዛ ዛሬ የውጭ መሪዎች ባልተገኙበት ቡጁምቡራ በሚገኘው ብሔራዊ ሸንጎ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ተጨማሪ 5 ዓመታት የስልጣን ጊዜ የሀገሪቱን ህገ መንግስትና አሩሻ ውልን ይጥሳል በማለት በአንዳንዶቹ ሲነቀፍ ቆይቷል። የአሩሻ ውል በቡሩንዲ ሲካሄድ የቆየውን የ13 ዓመታት የእርስ በርስ ጦርነትን ያከተመ ነው። ፕሬዚዳንቱ ለሶስተኛ ጊዜ በስልጣን ለመቆየት እንደሚወዳደሩ ባለፈው ሚያዝያ ወር ባስታወቁበት ወቅት መንግስትን የመገልበጥ ሙከራና የፖለቲካ ተቃውሞዎችን አስከትሎ ነበር። በሂደቱ ከ100 በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት ባለስልጣኖች በጦርነት በተጎዳችው የመን ያለው የስቃይ ደረጃ ለመገመት ከሚያቅት በላይ ነው በማለት ረሃብ ሊገባ እንደሚችል አስጠንቅቀዋል። የዓለም የምግብ ፕሮግራም ባወጣው መግለጫ መሰረት አስተማማኝ የምግብ ያለማግኘት የብዛት ወደ 13 ሚሊዮን ይጠጋል። ከሀገሪቱ ህዝብ እያንዳንዱ 5 ሰው አንዱ የምግብ ዋስትና የለውም ማለት ነው። የምግብ ረድኤት እጥረት ስላለና እርዳታ የሚያስፈልጋቸው ሰዎች ፈጣን ተደራሽነት ባለመኖሩ በሚሊዮኖች የሚቆጠሩ በተለይም ልጆችና ሴቶች ሊራቡ እንደሚችሉ የዓለም የምግብ ፕሮግራም አሳስቧል። ይህ ማስጠንቀቂያ የተሰማው በአዲስ መልክ ግጭት እንደተነሳ በሚወራበት ወቅት ነው። በደቡባዊቷ ከተማ አደን በአስተዳዳሪው መስሪያ ቤት ውጭ በደረሰ የቦምብ ጥቃት ቢያንስ 4 ሰዎች እንደተገደሉና 10 እንደቆሰሉ ባለሥልጣኖች ተናግረዋል። የመንግሥት ደጋፊ ኃይሎች ባለፈው ሐምሌ ወር አደንን ከሁቲ አማጽያን አስመልሰዋል። ሁቲ አማጽያን ባለፈው መጋቢት ወር የየመን መዲና ሰንዓንና ሌሎች በርካታ ቦታዎችን መያዛቸው የሚታወቅ ነው። የተባበሩት መንግሥታት ድርጅት የሰብአዊ ረድኤት ጉዳይ ኃላፊ ስቲቨን ኦብራያን ውጊያው ካላቆመ በስተቀር ለውጊያ የሚተርፍ ነገር አይኖርም በማለት ዛሬ አስጠንቅቀዋል። ሁሉም ነገር ይወድማል ማለት ነው። የመን ደርሰው የተመለሱት ኦብራያን ትላንት ለጸጥታው ምክር ቤት ዘገባ ሲያቀርቡ በተመለከቱት ነገር እጅግ በጣም እንደደነገጡ ገልጸዋል። ካይሮ ውስጥ በአገር ደህንነት ጥበቃ ህንፃ ውጭ ዛሬ ማለዳ ለተፈጸመው የቦምብ ጥቃት እስላማዊ መንግስት ነኝ ከሚለው ኃይል ጋር የተሳሰረ ቡድን ኃላፊነቱን ወስዷል። በጥቃቱ ብዙ ሰዎች ቆስለዋል። የአካባቢ ባለሥልጣኖች እንደሚሉት በከባዱ ፍንዳታ ከቆሰሉት መካከል ቢያንስ 6 ፖሊሶች ይገኙባቸዋል። የመንግስቱ ህንፃ ፊት ከባድ በተባለው ፍንዳታ ተደርምሷል። ሹራብ በተባለው መኖሪያ ሰፈር ያሉት ህንፃዎች መስኮቶችም ተሰባብረዋል። የአይን ምስክሮች እንደሚሉት አጥቂዎቹ በቦምብ የተሞላቸውን መኪና ከመንግስቱ መስሪያ ቤት ውጭ አቁመው በሌላ መኪና መለጡ። ከፍንዳታው ድምፅ ከፍተኛነት የተነሳ የመዲናይቱ ነዋሪዎችን ሁሉ ከእንቅልፋቸው እንዳነቃ የማህበረሰባዊ ሚዲያ ገልጿል። ዜናው እዚህ ላይ አበቃ።
አመሰግናለሁ አዳነችን ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያ ዘገባችን እንለፍ። በነ ዘላለም ወርቅ አገኘው ዶሴ በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩት የሶስት ተቃዋሚ የፖለቲካ ፓርቲዎች የአረና፣ የሰማያዊና የቀድሞ አንድነት ፓርቲዎች የአመራር አባላትና አንድ ሌላ ተከሳሽ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ወስኗል። የቀሩት 5 ተጠርጣሪዎች ደግሞ በተለወጠ አንቀጽ እንዲከላከሉ ፍርድ ቤቱ ወስኗል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ብይን ለመስጠት የቀጠረውን የእነ ዘላለም ወርቅ አገኘውን የክስ መዝገብ ቅድሚያ በመስጠት ተከሳሾች በሙሉ በችሎት ለመገኘታቸው የእያንዳንዳቸውን ስም እየጠራ አረጋግጧል። መዝገቡ ለብይን የተቀጠረ እንደነበረም አስታውሶ ብይኑ የተዘጋጀና 44 ገጾች ያሉት እንደሆነ በመግለጽ ብይኑን በአጭሩ እንደሚያሰማ አስታውቋል። በዚሁ መሰረት እስከዛሬ በተከናወነው የፍርድ ሂደት አቃቢ ሕግ በመሰረተው ክስ አኳያ ያስረዱልኛል ያላቸውን ምስክሮች በእያንዳንዱ ተከሳሽ ላይ የሰጡትን ምስክርነት ፍርድ ቤቱ ባጭሩ ተንትኗል። በተከሳሾቹ ላይ አቃቢ ሕግ ያቀረባቸውን የሰነድ ማስረጃዎችንም መመዘኑን ፍርድ ቤቱ በሰጠው ሐተታ አመልክቷል። በዚሁ መሰረት ፍርድ ቤቱ በዚህ የክስ መዝገብ በሽብር ወንጀል ተከሰው የነበሩት ሁለተኛ ተከሳሽ አቶ ሀብታሙ አያሌው፣ የቀድሞው አንድነትና ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ፣ ሶስተኛ ተከሳሽ አቶ ዳንኤል ሽበሺ፣ የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል፣ አራተኛ ተከሳሽ አቶ አብርሃ ደስታ፣ የአረና ትግራይ ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ምክትል ኃላፊ፣ አምስተኛ ተከሳሽ አቶ የሸዋስ አሰፋ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ሰባተኛ ተከሳሽ አቶ አብርሃም ሰሎሞን የአቃቢ ሕግ ምስክሮችም ሆኑ ሌሎች ማስረጃዎች ያስረዱት ነገር ስለሌለ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሊሰናበቱ ይገባል ሲል ፍርድ ቤቱ ወስኗል። ይሁንና አቶ ዳንኤል ሽበሺ፣ አቶ አብርሃ አጽባህና አቶ የሸዋስ አሰፋ ጉዳያቸው በፍርድ ቤት እየታየ ሳለ የፍርድ ቤቱን ሥራ በማወክና በመጋፋት ቅጣት ተጥሎባቸው ስለነበረ ይህን ቅጣታቸውን እንዲፈጽሙ ትእዛዝ ሰጥቷል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ግን ይህ ብይን ከተሰጠ ጀምሮ ነጻ ስለሆኑ ማረሚያ ቤቱ እንዲፈታቸው ትእዛዝ ሰጥቷል። አንደኛ ተከሳሽ ዘላለም ወርቅ አገኘው፣ ስድስተኛ ተከሳሽ ዮናታን ወልዴ፣ ስምንተኛ ተከሳሽ ሰለሞን ግርማ፣ ዘጠነኛ ተከሳሽ ባህሩ ደጉና 10ኛ ተከሳሽ ተስፋዬ ተፈሪ ግን አቃቤ ሕግ ያቀረበባቸው የሰውና የሰነድ ማስረጃዎች በጭብጡ መሠረት ያስረዱለት ስለሆነ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ይሁንና የሚከላከሉት አቃቤ ሕግ ባቀረበው አንቀጾች ሁሉ ሳይሆን በጸረ ሽብር አዋጁ አንቀጽ 7/1 ድንጋጌን በመተላለፍ መሆኑን ገልጿል። ይህ ማለት በሽብርተኛ ድርጅት ተግባር ውስጥ መሳተፍን የሚከለክለውን ድንጋጌ በመጣሳቸው እንደሚሆንም አብራርተዋል። በተከሳሾቹ አቃቢ ሕግ ክስ የመሠረተው ጥቅምት 20 ቀን 2007 ዓ.ም ቢሆንም ከሐምሌ 2006 ዓ.ም ጀምሮ ተከሳሾቹ በእስር እንደነበሩ ይታወሳል። እንዲከላከሉ ተወሰነባቸው ተጠርጣሪዎች ከህዳር 13 እስከ 17 ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙ ፍርድ ቤቱ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁኝ መለስካቸው። ተከታዩ ዘገባ ወደ ማላዊ ይወስደናል። ከ200 በላይ የሚሆኑ ኢትዮጵያውያን ማላዊ ዋና ከተማ ሊሎንግዌ ውስጥ በሚገኘው ማውላ ማዕከላዊ እስር ቤት ውስጥ ታስረው ይገኛሉ። ለምን ታሰሩ? እስረኞቹ አሁን የሚገኙበት ሁኔታ ምን ይመስላል? የኢትዮጵያ መንግስትስ ስለ ዜጎቹ ምን እያደረገ ነው? አዲሱ አበበ ተከታዩን አጠናቅሯል።
የጥቆማ የመነሻ ከዚሁ ከዋሽንግተን ዲሲ በተለይም ከአንድ ታዋቂ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ነበር። ዛሬ የደወልኩልህ ለስፖርት ጉዳይ ሳይሆን ማላዊ ውስጥ በእስር ላይ ስላለው ኢትዮጵያውያን ነው ሲለኝ፣ ስልኬን ኳስ እንደው አልቋል፣ ምን ፈለገ በሚል ጥርጣሬ እንዳነሳሁ ያወቀብኝ መስሎኝ ነበር። በቀጥታ ወደ ቁም ነገሩ ገባን። ማላዊ ውስጥ ታስረው የሚገኙ ኢትዮጵያውያን አሉ፣ መረጃ እንድትሰጥህ የአንድ ዘመድን ስልክ እነግርሃለሁ ብሎ ቁጥሯን ሰጠኝ። ደወልኩ እና ስደተኛ ወይም ከታሳሪዎቹ አንዷ ትሆን ይህም ብዬ ነበር። ይህ ሰው የሰጠኝ ሴትዮ ግን ወይዘሮ ዮዲት በላቸው ማላዊ ውስጥ ከ20 ዓመታት በላይ የኖሩ በስራ ምክንያት ወደዚያ የሄዱና የሁለት ልጆች እናት ናቸው። እሺ ወይዘሮ ዮዲት፣ ኢትዮጵያውያኑን ወደ ማላዊ ያመጣቸው ምን እንደሆነ አውቀዋል?
ይሄ እንደ ትራንዚት ኮሪደር ነው የሚጠቀሙበት ወደ ሳውዝ አፍሪካ ለመሄድ።
እሺ።
232 ናቸው የታሰሩት አንድ እስር ቤት
በአንድ ጊዜ። እነዚህ ሁሉ ከየት መጥተው?
በግሩፕ በግሩፕ እየሆኑ አንዳንዴ 30ም 40ም። በኬንያ በኩል ሞያሌ ቪዛ ያስፈልግም አይደለ? በዛ በሞያሌ ያደረጉና ታንዛኒያ ይገቡና ታንዛኒያና ማላዊ ቦርደር ነው፣ አንድ ቦርደር ነው የሚያዋስነን፣
አንድ ድንበር ወሰን ነው። እሺ።
ከዛ በእግራቸው ያው ደላሎች አሉ በመሀል እነሱ ናቸው እንግዲህ ይሄንን የሚያመቻቹት። ማላዊ ቦርደር ውስጥ ሲገቡ ኢሊጋል ኤንትሪ ተብለው ነው የተያዙት።
ህገወጥ አገባብ ስለሆነ
በቃ ሌላ ምርጫ ምንም ነገር የላቸውም። እንኳን ቪዛ እና ዶኪመንት እንኳን አይኖራቸውም ሲያዙ። አንዳንዶቹን አነጋግሬያቸው ከኦክቶበር 2014 ጀምሮ የታሰሩ አሉ።
ካለፈው ጥቅምት 2014 እንደ አውሮፓ አቆጣጠር ጀምሮ የታሰሩ
አሉ። ፍርድ ተፈርዶባቸው ፍርዱን ጊዜ ጨርሰው ሁሉ ያልተለቀቁ አሉ። ህጋዊ ባልሆነ መንገድ ሀገር ውስጥ ገብታችኋል ነው፣ ሌላ ወንጀል የለባቸውም።
ለምን ያህል ነው የሚፈረድባቸው? ብዙ ጊዜ ሲታሰሩ
6 ወርም የተፈረደበት አለ። እሱንም ጨርሶ እዛው ቁጭ ያለ አለ። 15 ቀን በላይ ነው እንግዲህ ይሄን ጋዜጣ ላይ ወጣ፣ እዚህ የሀገሩ ጋዜጣ ላይ ፍረንት ፔጅ ላይ ወጥቶ ለመጀመሪያ ጊዜ ያየ ነው እሱን ነው። ተነስተን ሄደን አየናቸው። በሚያሳዝን ሁኔታ ውስጥ አሉ። ምግቡ ምግብ አይደለም፣ መተኛው መተኛ አይባልም። አንድ ልጅ ሞተ። እንዳው
መቼ?
ላስት ዊክ ውስጥ ሞተ።
እነዛ ፍርዳቸውን ጨርሰው የእስር ጊዜያቸው አልቆ ውጡ የተባሉ ሰዎች እዛው የቀሩት መሄጃ በማጣት ነው ወይንስ ውጡ ተብሎ ፈቃዱ
አልተለቀቁም? አልለቀቋቸውም። ፍርዳችሁን ጨርሳችኋል ብለው አልለቀቋቸው።
የማይለቋቸው የሚሄዱበት ስለማይታወቅ
እንግዲህ እኔም ችግሩ አልገባንም። እኛ አሁን የማላዊንም መንግስትም ለማነጋገርም ሆነ ምንም ብቻ ግራ የገባው እንዲህ አይነት ነገር አይተን አናውቅም።
ወደ ሀገራቸው ወደ ኢትዮጵያ ለምን አይልኳቸውም? የማላዊ ባለስልጣን
ማን ነው ላኪው? ኬንያ ላይ ያለው የእኛን ማላዊን ካቨር የሚያደርገን ኤምባሲ፣ እዚህ ኤምባሲ የለም። ልቁ ጉዳት እሱ ነው።
የኬንያው ኤምባሲ ምን ይላል?
እኔ በኢሜይል አንደኛው ማቀው ሰው እዛ ውስጥ የነበረ ነበረ፣ በኢሜይል ኮንታክት አድርጌው ጉዳዩን ለሚመለከተው ክፍል አስረድቻለሁ አይነት ነገር ነው ኢሜይሉ እንጂ ይሄን አድርገን በዚህ መልኩ የሚፈቱበትን መንገድ በመንግስት ደረጃ እንፈልጋለን የሚል አይደለም።
ወይዘሮ ዮዲት ከቤተሰብ ጋር ነው? የእርስዎ ቤተሰብ ወይም እርስዎ ራስዎ ከታሰሩበት ሩቅ ናችሁ ቅርብ ናችሁ?
10 ደቂቃ 15 ደቂቃ ድራይቭ ነው።
ታያቸዋላችሁ እንደ በአካል ሰዎቹ ጉዳታቸውን ምን እንደሚመስሉ?
በወር በሳምንት 2 እስካሁን ይሄን ካወቅንበት ጊዜ ጀምሮ በግል ገንዘብ አዋጣን። እንግዲህ ይታሰብ 230 ሰው መመገብ በጣም ከባድ ነው። ግን አሁን በሳምንት 2 እንደዛ እያረግን የምግብ እየወስ አንደኛ ትልቁ ችግራቸው ማልኑትሪሽን ነው። ምግብ የሚባል ነገር የለም። እዚህ ሀገር የበቆሎ ገንፎ ነው የሚበሉት። ለእነሱ የበቆሎ ገንፎ ያለምንም አብሮ ማባያ ሳይኖረው ደረቅ የበቆሎ ገንፎ እንደ ባይ ነፍስ ማቆሚያ እንዳይሞቱባቸው በችጋር እሱን ብቻ ይሰጧቸዋል። እዛ ቆመን ሲሰጧቸው አይተናል። በተቻለ መጠን እሁድ በተለይ እረፍት ላይ ስለሆኑ ብዙ ሰራተኞች ባለፈው እሁድ ብዙ ሆነን ሄደን ነበረ።
ኢትዮጵያውያን ብዙ ናቸው እዛ ማላዊ በተለይ ሊሎንግዌ አካባቢ
በጣም በጣም አይደለንም ወደ 50 60 ሆናለን ፕሮፌሽናሎች ዶክተሮች ምናምን ሁሉ አሉ። ዶክተሮቹም ሄደው አብረውን ሄደው ነበር ያው ሰፖርት ለመደራረግ ሁላችንም ወሬውን በቴክስትም በምንም አሳውቀናቸው ብዙዎቹ ሁድለት መተው ነበር። ይሄን የሞተውንም ልጅ ለመቅበር ሙከራ ያደረግን ነው። አሁን ማንነቱን አይደንቲፋይ የሚያደርግ ሰው ካልመጣ በስተቀር ከሞርቹዋሪ ሬሳውን አንሰጥም አሉ። የሚገርም ነው። አንድ ያክስቱ ልጅ ነው ምናምን አብሮት የታሰራለ እሱ አሁን እንደምንም ብሎ የሜዲሲን ሳን ፍሮንቲየር ሰዎች አሉ ሐኪሞች ልጁ ሲታመም በፊትም የወሰዱት ልጁን ሆስፒታል የወሰዱት አሁን እዛ ያሉት ሰዎች እየሞከሩ ነው ይሄንን የሱን ያክስቱን ልጅ ወስደው ቦዲውን አይደንቲፋይ እንዲያደርግ። ወንድም ሳውዝ አፍሪካ አለው ኦሬዲ አርድታቸዋል አገራቸው እዛ ሆሳና
ምቾት በማጣት ነው የሞተው ነው ያሉኝ። ይሄ የሞተው ኢትዮጵያዊ
በቃ ሁሉም ነገር ተጓደለባቸው ምንም እኔ እነዚህም መትረፋቸው አሁን በእድሜ ጠና ጠና ያሉ ሰዎች አሉ ምልህ ከአርባ በላይ የሆኑ 50 ውስጥ የሆኑ ሰዎች አሉ። ለነሱ ያ ቦታ በጣም አመቺ ስላልሆነ ቬሪሱን እነዚህም ሰዎች አንድ ነገር መሆን ይችላሉ።
ወይዘሮ ዮዲት በላቸውን ለጊዜያቸው አመሰግናለሁ። በነገራችን ላይ ዛሬ ደውዬ ሳናግራቸው እስር ቤት ሄደው ምግብና ልብስ ሲያድሉ ነው ያነጋገሩኝ። ማላዊ ውስጥ የኢትዮጵያ ኤምባሲ የለም። የዚያ አካባቢ ጉዳይ ናይሮቢ ውስጥ ባለው የኢትዮጵያ ኤምባሲ በኩል ስለሚስተናገድ ወይዘሮ ዮዲት በኢሜይል አገኘኋቸው ወዳሏቸው ሰው ደወልኩና አቶ አንዳርጉ በርሀን አገኘሁ። ሁለተኛ ተቀዳሚ ጸሐፊ ናቸው። ነገሩን ያውቃሉ። እየተደረገ ያለውንም ጥረት እንዲህ ሲሉ ይጀምራሉ።
ለውጭ ጉዳይ ደብዳቤ ጽፈን ያለውን ሁኔታ አሳውቀናል። ከማላዊ ውጭ ጉዳይ ሚኒስተር ደብዳቤ መጣልን። ከዛ ለውጭ ጉዳይ ጽፈናል። ኦልሬዲ አሁን እነሱን ፕሮሰስ እያደረጉት ነው ባልን መረጃ መሰረት። ምክንያቱም የኢሚግሬሽን ሰውም ያስፈልጋል፣ የውጭ ጉዳይ ሰውም ያስፈልጋል። ያው ስክሪን ለማድረግ ታውቀዋለህ አሰራር ብዙ ነገር አለ። ኦልሬዲ ያው ስራ ውስጥ ገብቷል። እነሱ ስራ ውስጥ ገብተዋል።
መቼ ነው ይሄ የሆነው? አቶ አንዳርጉ ስንት ቀን ሆነው ይሄ?
አሁን የነገሩን ለቅርብ ጊዜ የነገሩን ግን ምንድን ነው እንደምታውቀው ፎርማል መሆን አለበት በመንግስት። ምክንያቱም እኛ ፎርማል የሆነ ደብዳቤ ካልመጣ ከሚመለከተው ከአንድ ሶቨርን የሆነ ሀገር ዝም ብሎ ሰው አንድ ሰው ተነስቶ እንደዚህ አለ ቢለን እንደ መረጃ እንይዘዋለን፣ እንደ መነሻ ግን ሊወሰድ አይችልም በሚል አሁን እዚህ ቅርብ ጊዜ ባለፈው ሳምንት አካባቢ ነው ከውጭ ጉዳይ ፎርማል ሌተር ወደ 300 ሰዎች አሉ ብለው የላኩልን።
ከየትኛው? ከዚህ ከማላዊ?
ከማላዊ ውጭ ጉዳይ ሚኒስተር። በዛ መሰረት ወደ አዲስ አበባ ላክን። አሁን እኛም ትናንትም ደውለን ነበረ ማስፈቀድ ኢሚግሬሽን መፍቀድ አለበት የሰዎች እንትን፣ ምክንያቱ ለሴፋስ የበዛ ቁጥር ስለሚወጣ ማለት ነው።
ያሉበት ሁኔታ በጣም አስቀያሚ መሆኑን እሰማለሁ። የዛ የሊሊንግዌን ወይም እዛ አካባቢ የሚኖሩ ኢትዮጵያውያን በፈረቃ ምግብ ምናምን ያመላልሱላቸዋል። ይህን የመሳሰለ ሌላው ቀርቶ የፍርድ ጊዜያቸውን ጨርሰው ያልወጡ ሁሉ አሉና እንደው በቅርብ ተገኝታችሁ በአካል አቶ አንዳርጉ ልትረዱ እንደው ለስሜታቸውን ለመጠበቅ የሚደረግ ነገር ይኖር ይሆን?
ትክክል። አሁን እንዳልከው ወንድም አዲሱ ይሄ ብዙ ስራዎች ታንዛኒያ እንደዚህ ሰርተናል። እውነት ነው እንደ ፐርሰናል እንደ ሶሶ ፊል አደርጋለሁ። ግን ምንድን ነው እኛ ደግሞ ያው ከላይ ግሪን ላይት ካልተሰጠ ቀጥል ስራ ካልተባለ
ከላይ ካልተፈቀደ
አይደል እንዲህ ብሎ አንድ ሰው ብቻ ተነሱ የሚሰራው አይደል። አሁንም ምንድን ነው ይሄ ነገር እነሱ የሚሰማቸው ሴንስ እንደሚያደርጉት አድርገን ነው ደብዳቤው የዛ የመጣው ደብዳቤውን በጣም ስትሮንግ ሌተር ነው እንደዛ አድርገላት ሜቢ አሁን እቺ የዲያስፖራዋ ቀን ምናምን ስለነበረች ሁሉም ቢሮ ወጥቶ ላይታች እያለ እንደምታውቀው ትልቅ ፕሮግራም ነበር አገር ቤት። እሱም ይሆናል ብዬ እንትን እላለሁ። ግን አሁን እኛም እየተከታተልን ያለ ነው። ወዲያውኑ እንትኑ ሲመጣ ፍቃዱ ሲመጣ አክ እናደርጋለን።
ፍቃድ ኬት ነው የሚመጣው? የኢትዮጵያ ኢሚግሬሽን ነው ይሄንን የሚፈቅደው? በነገሩ ላይ
ውጭ ጉዳይ ሚኒስትር፣
ውጭ ጉዳይ ሚኒስትር ለኢሚግሬሽን ያሳውቃል ወይስ ራሱ ውጭ ጉዳይ ሚኒስትር
ላይ ይነጋገራሉ? ሁለቱ ይነጋገሩና ለሁለቱ ነው የሚፈቅዱት። ውጭ ጉዳይ ኦልሬዲ ጎን ካለ ኢሚግሬሽን ጋር ተነጋግሯል ማለት ነው።
ሌላ ግን አቶ አንዳርጉ ወደ አገር እንዲመለሱ ከእስር እንዲፈቱ ከምታደርጉት ጥረት በተጨማሪ በጤናቸው ረገድ ያለውን ሁኔታ እንደው የምትተባበቡበት መንገድ አለ? ኤምባሲው ምናልባት ሐኪም በማፈላለግ እስከሚወጡና እስከሚመለሱ ማለት ነው።
ዝም ብሎ የታሰሩ ሰዎች ካሉ ለምን ታሰሩ፣ ለምን ወደ ፍርድ ቤት አትወስዷቸውም እያል ወደ ፍርድ ቤት እንዲሄዱና የፍርድ ቤት ውሳኔ እንዲያገኙ እናደርጋለን። በዛ መሰረት ወደ ሀገር ቤት ዲፖርት እንዲያደርጓቸው እናደርጋለን። የጤንነቱ ጉዳይ እንግዲህ አንድ ሶቨርን የሆነ ሀገር ካሰረ ስለ ጤንነትህ ያ ሶቨርን የሆነ ሀገር ሁሉ ነገርም ያደርጋል ተብሎ ይገመታል።
በዚህ በኩል የማላዊ መንግስት ማለት ነው።
ደግሞ እኛ ግፊትም አለ። አሁን ለምሳሌ ናይሮቢ አካባቢ ያሉ የታመሙ ካሉ ኮማንደሮች ቼን አለው። ዝም ብለህ የሰው ሀገር ሂድና አሳክም አትልም። እኔ አሳክማለሁም አትልም። ምክንያቱም ኦልሬዲ በህግ የተያዘ ሰው ነው። ይሄ ክሮስ ቦርደር ባይዘው እዚህ ሀገር እኮ 6 ወር ያሳስራል። ከዛ ደግሞ ገንዘብ ካለን ገንዘብ ከፍለህ ትወጣለህ። ስለዚህ አሁን ምንድን ነው የታመመ ሰው ካለ ወደ ሕክምና እንዲወስዱት የሚመለከታቸው ጋር እንነጋገራለን። ትልቁ ነገር መፍትሄ ያለው አገሪት የሚሰራው ስራ ነው። የአዌርነስ ስራ እየተሰራ ነው ያለው። እንዲያውም አሁን በጣም ቀንሷል አሁን።
አቶ አንዳርጉ በርህን አመሰግናለሁ። ይህ ጉዳይ ብዙ መስሪያ ቤቶችና ድርጅቶችን ይመለከታልና ማላዊ ከሚገኘው ከድንበር የለሽ ሐኪሞች ዶክተርስ ዊዛውት ቦርደርስ ያነጋግርኳቸው አሉ። ነገሩ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን UNHCRን እና ዓለም አቀፉን ስደተኞች ድርጅት IOMንም ስለሚመለከት ከዚያ አካተን እነዚህን ሁሉ ይዘን ሰሞኑን እናቀርባለን።
አዲሱን አመሰግናለሁ። በነገራችን ላይ የተከበራችሁ አድማጮች፣ አዲሱ ዛሬ እያለ የተናገረው ዘገባውን ትናንትና ነበር ያጠናቀረውና የትናንትና ዕለት እንደሆነ ማሳሰብ እፈልጋለሁኝ። በአፋር ክልል ሰሞኑን በጣለው ዝናብ ጥሩ ተስፋ እንዳገኙበት የዱብቲ ነዋሪዎች ገልጸዋል። ዝናቡ ሳር በደንብ እስኪያቆጠቁጥና እንስሳቱ መኖ እስኪያገኙ የመንግስትም ሆነ የለጋሾችን እርዳታ እንደሚሹ ነዋሪዎቹ አካባቢውን እየተዘዋወረ እየተመለከተ ላለው ዘጋቢያችን ግርማይ ገብሩ ተናግረዋል።
አቶ ያሲን ሞያሌ የዱብቲ ነዋሪ ናቸው። ሰሞኑን በአካባቢው የጣለው ዝናብ ጥሩ ተስፋ እንዳገኙበት ይናገራሉ። ይህም ሆኖ ዝናቡ ኃይለኛ በመሆኑ ምክንያት በድርቁ ተዳክመው የነበሩት እንስሳትን እየጎዳቸው መሆኑን ደግሞ ይገልጻሉ።
በዚህ ሳምንት በጣም ኃይለኛ ዝናብ ነው። በጣም ኃይለኛ ከሚባለው ዝናብ ነው።
በዚሁ ክረምት ግን ዝናብ በቂ ዝናብ አግኝታቸዋል?
ዛሬ በቂ ዝናብ አለ፣ እየዘነበ ይገኛል አሁንም ማለት ነው። ስለዚህ ከዝናብ ብዛት ምክንያት አሁን ማለት ነው የሞቱ እንስሳቶች አለ።
ዝናቡ ኃይለኛ በመሆኑ
ተጎድቶ የነበሩ ከሞት የተረፉ አቅም የሌለው ማለት ነው እንስሳዎቹ
የተዳከሙትን
በኃይለኛ ዝናብ ምክንያት ትንሽ የተጎዳ አለ።
ብዙ ናቸው? ስንት ይሆናሉ?
በእኛ አካባቢ ወደ ታች ታንጋይ ኮማ የሚባል እና መገንታ አካባቢ ላይ የሞቱት አለ። አንድ 40 የሆኑት ምናምኖች እዛ አካባቢ ሞተዋል። ፍየሎቹ ማለት ነው።
በሰው ህይወት ላይ የደረሰ ጉዳት አለ?
በእኛ አካባቢ በሰው ህይወት ላይ የደረሰ ጉዳት የለም። ሰላም ነው። የሰው ጉዳት ሰላም ነው። እንስሳ አይወራም። በእኛ እንስሳ ሆኔ የሚበላ ስለሌለ የሚበላ የሌለ እንስሳት የሚወራ ነገር የላት።
ይሄ ዱብቲ ወረዳ ነው?
ይሄ ዱብቲ ወረዳ ነው።
ቀበሌው ምን ይባላል?
ቀበሌ ይሄ 01 ቀበሌ።
ኑሮ እንዴት ነው? ስራ እንዴት ነው? እዚህ ከተማ ውስጥ
እዚህ ከአካባቢ የመንግስት ሰራተኞች አለ። ከመንግስት ሰራተኞች ውጭ ደግሞ የሱካር ሰራተኞች አለ። አሁን ሱካር ከመጣ በኋላ ማለት ነው በፊት ደርግ ከነበረው ስራ ሰራተኞችም ሆነ የአሁኑም በሙሉ ማለት ነው የዚህ ሱካር ሰራተኛ ነው አሁን ሰዓት ማለት ነው። ሱካር ፋብሪካ
የት አካባቢ ነው? ሱካር ፋብሪካ
የሳይታ በታች ነው ያለው።
ሳይታ በታች
ካርቡዳ የሚባል እንትን
እነሱ ጥሩ የስራ እድል ፈጥሯል ነው የሚሉት።
በጣም 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 ኃይለኛ ትራይ ይድላል አሁን ሰዓት ማለት ነው። አሁን ህዝቡ
ትንሽ ሰሞኑን በደረሰው አንዳንድ የድርቅ ምልክቶች እዚሁ አካባቢ የተሰጠ የእህል እርዳታ አለ? እዚሁ ዱብቲ ውስጥ የሚሰጥ የእህል እርዳታ አለ? በመንግስት
አለ። ይሄ በኮሎ ከላይ ከመሀል ሀገር አካባቢ የገዙ ማለት ነው መንግስት ማለት ነው። ከላይ ይምጡ ይሁን ከአካባቢ ይግዙ ይሁን ከውጭ ይምጡ ይሁን እርዳታ እየከፈሉ ነው ያለው ለህብረተሰቡ ማለት ነው።
መቼ ነው የተሰጠው እርዳታው?
እዚህ ወር አሁን እየሰጡ ነው ያለው አሁን ሰዓት።
ለአንድ ሰው ስንት ነው የሚሰጠው?
ለአንድ ሰው እንደ በፊት ነው 15 ኪሎ እንደ አካባቢ ይሰጣል።
ለአንድ ሰው 15 ኪሎ በቆሎ ይሰጣል? ለወር ነው?
ለወር 15 ቀን ይሁን እንደዛ አካባቢ ነው ወሰነ የሚሰጡት ማለት ነው። ያው አነስተኛ ነው። ዝናብ ምክንያት የተጎዱ እንስሳቶችም አለ። በፊት ዝናብ የሌለበት ጊዜ ከብቶቻችንን መብላ የሚበላበት በማታት ምክንያት የሞቱ አለ።
አሁን ደግሞ ዝናብ ከመጣ በኋላ ደግሞ ዝናቡ ኃይለኛ በመሆኑ
ዝናቡ ኃይለኛ ለዚህ አደጋ በስተቀር አሁን የተሻለ ሁኔታ አለ ከዝናብ በኩል ማለት ነው። ከድርክ በኩል ግን ደግሞ አሁንም መቃቆም ያስፈልጋል። ዝናብ ተረጋግቶ አሁን ሳር የሚበቅሉ አሁን ሀያ ቀን በኋላ ነው ሳሩ አካባቢ ላይ የሚበቅለው ማለት ነው። ተጨማሪ ዝናብ ከመታ በኋላ ከሀያ ቀን በኋላ እንስሳውን ደህና ትረጋጋለ ብለን ነው የምንጠብቀው።
ሳሩ ያኔ ይደርሳል?
አዎ ይደርሳል። መሬቱ ዳርቆ ስለነበረ ነው ቶሎ ውሃ ስለዘነበው ዝናብ ወደ ውስጥ ስለምታስገባ በዳርቆ የነበረ መሬት በመሆኑ ቶሎ አይበቅልም። ይበቅላል ብለን ነው የምንጠብቀው። ግን ያም ሆነ እህሉ ያስፈልጋል። አሁን ይሄ ሶስት ወር ውስጥ ማለት ነው
እርዳታው
ያስፈልጋል። ለምን እንስሳ አሁን ከሁለት ወር አንድ ወር በኋላ ነው ሰውነቱ መመለስ የሚችለው።
ስለዚህ ያንን እንስሳ እየሸጣችሁ ነው የምትጠቀሙት ማለት ነው?
ከአሁን ያው እንስሳ መስታቱን አይቀሬ ነው እየሰጣ ነው፣ ተስቶ ነው የሚበሉት ማለት ነው። ስለዚህ አሁንም መንግስት ሆነ የእርዳታ ድርጅቶችም ሆነ አሁን ሶስት ወር ውስጥ ተረባርቦ ይሄንን ችግር አንድ ሰው አንድ ከረጢት እንዲደርስልን ቢደረጉ ይሄ ሶስት ወር በኋላ ችግሮችን እየተቃለለ ይሄዳል ብለን ነው የምናስበው።
በጣም ነው የማመሰግነው።
አይ እኔም አመሰግናለሁ እዚህ ድረስ መጣችሁ ህብረተሰቡ ጋራ እንደ አይነት ጥያቄዎች የረሃብ ጉዳይ ለመታየት ባደረሳችሁ እኔም በጣም ነው የምናመሰግነው። እና በቀጣይም ሆነም በሌላ አካባቢም ሆነም ይድርቁ ሁኔታ እየታያካችሁ ብትሄዱ ይበለጥ ትረዳላችሁ ለማለት አለ።
በሌላ በኩል ከአሳይታ ወደ ደጋ አካባቢ ከብቶቻቸው ይዘው ውሃና ሳር ፍለጋ ይጓዙ የነበሩትን አርብቶ አደሮችንም አነጋግሬያለሁኝ።
ስምህ ማን ልበል?
አሊ አህመድ ሁሴን።
ከብቶች ይዛችሁ እየሄዳችሁ ነው ያላችሁት? ወዴት ነው የምትሄዱት?
ዱቃ።
ወዴት?
ዱቃ ዱቃ ታቃለህ? ወደ ዱቃ ሳር ያለው ቦታ ነው።
ወደ ሳር?
አዎ።
ከየት ነው የመጣችሁት?
አሳይታ ወረዳ።
ከአሳይታ?
አዎ ወረዳ።
አሁን ወዴት አካባቢ ነው?
አዎ አሁን ወደ ዱቃ ነው። ሳር ነው የሚሄደው።
ወደ ዱቃ?
የአፈር ሀብት ነው። የአፈር ባንክ ነው ይሄ ከብት ባንክ ነው።
አሁን እንዴት ነው ውሃና ሳር አጣችኋል? አላችሁ አግኝታችኋል ወይስ ምንድን ነው?
ገና ዝናብ አሁን የመጣ ነው እና ዝናብ አሁን ነው የጀመረው። ገና አሁን ነው ዝናብ የጀመረው። እዛ በኋላ ጀም ሲጀመር እንጂ ይሄዳል ይወጣል። ጥብዓ ነው የወጣው። እንደዛ ነው።
ከብቶቹ የውሃና የሳር ችግር ያለባቸው አይመስሉም።
አሁንም ትናንትና ቀን ነው የበላው። ከዛ በኋላ ምግብ አልበላም። ከብት ሳር አላገኝም።
አሁን ሳር ወዳለበት ቦታ እየሄዳችሁ ነው ያላችሁት?
አሁን ከዛ ነው የሚሄደው። አህመድ ሁሴን ቀበሌ በርገ ሰፈራ ወረዳ አይስዒታ።
ከዚህ ስንት ኪሎ ሜትር ይሆናል? ሩቅ ነው? ከዚህ
ሩቅ ነው? ሩቅ ነው።
እስኪ በሰዓት ንገረኝ።
ትናንትና ከሰዓት ነው ጀምሮ።
ትናንት ከሰዓት ነው የተነሳችሁት?
አዎ። ዛሬ ቀን 7 ሰዓት ሰምራ ነው የገባው። ማታ ቦራ ነው።
ማታ የት ነው ያደራችሁት?
ከዛ መንገድ ነው ቦራ
ገዳል።
አዎ።
ምን ይባላል?
ቁሩብ ባህሪ። ቁሩብ ቦራ ያና።
ቁሩብ ቦራ።
አዎ።
ሰሞኑን ዝናብ መዝነቡ ለእናንተ በጣም ጥሩ ነው?
አዎ ደስ ያለ።
አዎ ደስ ብሏቸዋል።
አዎ ደስ ብሏል። አዎ ዝናብ ካለ ደስ ብሏል። ዝናብ ከሌለ ችግር ነው። አዎ እኛ ዝናብ ነው የሚፈልገው።
ይሄ ምንድነው? ወተት ነው ያስከበት?
አዎ ይከብት። ይሄ መጣብቲ እዛ መሬት ያስከምታል ጊዜ። አዎ
ለማለብ ስትፈልግ ነው መሰጣቸው ይሄን ነገር?
አዎ ይሄ ነው የሰጠው ወተት። ጥጃ ከሌለ ከብት ጥጃ ካለ ከብት ይሌላ።
ስለዚህ ይሄ ወተት መያዣ ነው ማለት
ነው? አዎ አይኒ ሌላ አለ ወተት ምዝብረው ሰሐን ባለዲ ሌላ አለ።
በጣም ጥሩ ነው። ከዛ አሁን ወደ ሰመራ ከሰመራ ታልፋላችሁ?
አዎ ዛሬ ሰመራ ነው የገባው።
ግርማ አካባቢውን እየተዘዋወረ እየተመለከተ የሚያቀርባቸው ሪፖርቶች ወደፊትም ይቀርባሉ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬ ዝግጅት ተጠናቀቀ። ፕሮግራሙን የመራችልን ጽዮን ግርማ ነች። የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም እሰናበታለሁ። ጤና ይስጥልኝ።
This program has come to you from the Voice of America, Washington.
ነው።